ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከፍተኛ የመንግስት ባለስልጣኖች በየጉዳዩ ፍርድ ቤት የሚቀርቡበት ሁኔታ አይኖርም። ተከሳሾቹ ክሱን ተከላከሉ ከተባሉበት ጭብጥ አንጻር የእነዚህ የከፍተኛ የመንግስት ባለስልጣኖች በምስክርነት መቅረብ አስፈላጊ ሆኖ ስለተገኘ ነው እንዲጠሩ የተደረገው።
ከነ አቶ በቀለ ገርባ ጠበቆች አንዱ የሆኑት አቶ አምሀ መኮንንን ድምጽ ነው የሰማነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሌሎች ከፍተኛ ባለስልጣናት አምስት ከፍተኛ ባለስልጣናት ለምስክርነት መጠራታቸውን አስመልክቶ ከተናገሩት የተወሰደ ነው። በአብይ ርዕሳችን ዝርዝሩ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ነሐሴ 12 ቀን 2009 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን እስከ 4 ሰዓት ድረስ አብረናችሁ እናመሻለን።
አሁን በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋና ስልት ቀራጭ አማካሪያቸው የነበሩትን ስቲቭ ባነንን ለማሰናበት መወሰናቸውን ዛሬ ለከፍተኛ ያስተዳደራቸው ባለስልጣናት መናገራቸው ተሰማ። ባነን ከስድስት ወራት በፊት ከተመሰረተበት ጊዜ አንስቶ በትርምስ በተወረሰው የትረምፕ አስተዳደር ቁጥር አንድ አወዛጋቢ የፕሬዝደንቱ አማካሪ ናቸው። ትረምፕን ያስመረጡ እሳቸው ናቸው የሚባሉት ባነን ከሌሎች የዋይት ሀውስ ከፍተኛ ባለስልጣናት ጋር ለወራት ሲናቆሩ ቆይተዋል። ከዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ጽህፈት ቤት በወጣው መግለጫ ዋና የቤተ መንግስቱ ጽህፈት ቤት ሹም ጃን ኬሊና ስቲቭ ባነን ዛሬ ባነን የመጨረሻ ቀናቸው እንደሚሆን ተስማምተዋል ይላል። ስለ አገልግሎታቸው እናመሰግናቸዋለን፣ መልካሙን ሁሉ እንመኝላቸዋለንም ይላል መግለጫው። ዘ ኒውዮርክ ታይምስ ጋዜጣ እንደዘገበው ባነን እኔው ራሴ ፈልጌ ነው የምለቀው ብለው አጥብቀው ነው የሚናገሩት። በዚህ ሳምንት መጀመሪያ ላይ ይፋ እንዲደረግ ከ11 ቀን በፊት መልቀቂያቸውን ለፕሬዝደንቱ እንዳስገቡና ሆኖም የሻርለትስቪል ቨርጂኒያ ሁከት የቀላቀለ ተቃውሞ በመከሰቱ መዘግየቱ ተዘግበዋል።
የኬንያ የምርጫ አስፈጻሚ ባለስልጣናት ባለፈው ሳምንት የተካሄደው ፕሬዝደንታዊ ምርጫ ከየክልሉ የተጠናቀረውን የድምፅ ውጤት ይፋ ማድረግ አለበት ሲል ድምፅ አሰጣጡን የታዘበው የአውሮፓ ሕብረት ልዑካን ቡድን አሳስቧል። ምርጫው አንድ ሳምንት አልፎታል። ይሁን እንጂ ነፃው የሀገሪቱ የምርጫዎችና ወሰኖች ኮሚሽን ከየድምፅ መስጫ ጣቢያው ቆጠራ ማዕከሎች የገባውን ጠቅላላ ድምፅ እስካሁን ይፋ አላደረገም። ተቃዋሚው እጩ ተፎካካሪ ራይላ ኦዲንጋ የማጭበርበር ተግባር ተፈጽሟል፣ ለፕሬዚደንት ኡሁሩ ኬንያታም ተሰጥቷል በማለት አማረዋል። በጠቅላይ ፍርድ ቤትም እሟገታለሁ ብለዋል። የአውሮፓን ህብረት ታዛቢ ቡድን የመሩት ማሪጄ ሻኪ የምርጫ ኮሚሽኑ በየደረጃው የተሰጡትን ድምፆች ይፋ ቢያደርግ ህዝቡ በሂደቱ ላይ እምነት እንዲኖረው ለማድረግ ይረዳል ብለዋል። የአውሮፓ ህብረት ኮሚሽን ሚስተር ኦዲንጋ ያቀረቡትን ውንጀላ በራሱ መወሰን እንደማይችልና ማድረግ የሚችለው ብቃት ያላቸው የሀገሪቱ ባለሥልጣናት የሚቀርቡትን ስሞታዎችና ክሶች በትክክለኛው መንገድ ማስተናገዳቸውን መከታተል ነው ሲሉ የልዑካኑ መሪ ገልጸዋል። ሆኖም በመብት ቡድኖች ላይ የማሸማቀቅ ተግባር እየተፈጸመ ሳይሆን እንዳልቀረ ስጋታቸውን የገለጹት የታዛቢው ቡድን መሪ ሁለት የመብት ቡድኖች ከምርጫው ወዲህ የሥራ ፈቃዳቸውን በመንግሥት አካላት መነጠቃቸውን አክለው አመልክተዋል።
ሴራሊዮን ዋና ከተማ ፍሪታውን ውስጥ በደረሰው የጭቃናዳ ይዞ ከከፍታ የወረደ ጎርፍ የሞቱት ሰዎች ቁጥር ከ400 መብለጡን የተባበሩት መንግስታት ድርጅት ዛሬ አስታውቋል። የእርዳታ ሰራተኞች ከተደረማመሱት ቤቶች ፍርስራሽና ከጎርፍ ውስጥ አስከሬን ፍለጋውን ዛሬም ቀጥለዋል። 600 ሰዎች ገና አለመገኘታቸው ነው የተገለጸው። የፍለጋ ጥረቱን ዝናብ እንዳስተጓጉለውና በቀጣዮቹ ቀናትም ይዘንባል ተብሎ እንደሚጠበቅ ገልጿል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከራሳቸው ሪፑብሊካን ፓርቲ ጋር ሆድና ጀርባ መሆናቸው እየተባባሰ መጥቷል። ትላንት ፕሬዚደንቱ ሁለት ሪፐብሊካን ሴናተሮችን በአደባባይ ነቅፈዋል። አንድ ሌላ ሴናተር ደግሞ የፕሬዝደንቱ የአእምሮ መረጋጋትና ብቃት አጠያቂ ነው ሲሉ ተናግረዋል። የትናንት የፕሬዝደንቱ የቃላት ውርጅብኝ ኢላማዎች የደቡብ ካሮላይናው ሴናተርና የአሪዞናው ጄፍ ፍሌክ ናቸው። ሴናተር ግራም ፕሬዝደንቱን ሻርልስቪል ውስጥ ከተካሄዱት ሰልፎችን ከተከተለው ሁከት በኋላ ውጥረቱን የሚያባብስ ነገር ተናግረዋል ሲሉ ወንጅለዋቸዋል። ፕሬዝደንቱ ሴናተሩን አጸያፊ ውሸት ተናግረዋል ሲሉ በትዊተር ነቅፈዋቸዋል። የሴኔቱ የፍትህ ኮሚቴ አባል የሆኑ ፍሌክ ደግሞ ፕሬዝደንቱ የጠመዷቸው በቅርቡ በጻፉት መጽሐፍ ሪፐብሊካኖች መርሃቸውን ትተው ለትራምፕ ንዴት የፖለቲካ ተንበርክከዋል በማለት ከወቀሱ በኋላ ነው።
የዩናይትድ ስቴትስ ፕሬዝደንት ትራምፕ አስተዳደር ለ16 ዓመታት የቀጠለውን የአፍጋኒስታን ጦርነት በተመለከተ የሚከተለውን አዲስ ስትራቴጂ በቅርቡ ለማጠናቀቅ መቃረቡን የመከላከያ ሚኒስትሩ ጄምስ ማቲስ ተናግረዋል። ዛሬ ፕሬዝደንቱ ከምክትላቸው ማይክ ፔንስ እና የብሔራዊ ጸጥታ ምክር ቤታቸው ጋር ሜሪላንድ በሚገኘው ፕሬዝደንታዊ ማረፊያ ካምፕ ዴቪድ በሚያካሄዱ ስብሰባ አፍጋኒስታንን አስመልክቶ ያሉትን የተለያዩ አማራጮች ይመለከታሉ።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ስፔን ውስጥ ከደረሱት ሁለት የሽብርተኛ ጥቃቶች ጋር በተያያዘ የካታላን ፖሊሶች አራተኛ ተጠርጣሪ ይዘዋል። በጥቃቶቹ ቢያንስ 14 ሰዎች ሲሞቱ ብዙዎች ቆስለዋል። ፖሊሶች አራተኛው ሰው መያዙን ከመግለጽ በስተቀር ሌላ ዝርዝር መግለጫ አልሰጡም። ትላንት ከተያዙት ሰዎች መካከል የአንደኛው ተጠርጣሪ ወንድም እየተፈለገ መሆኑን ፖሊሶች አስታውቀዋል። መንገድ ዳር የነበሩትን ተላላፊዎች የገጨውን መኪና ይነዳ የነበረው እሱ ይሁን አይሁን ግን አልተናገሩም። ትላንት መጀመሪያ ላይ ራምብላስ በተባለ በጎብኚዎች ተወዳጅ የባርሴሎና ጎዳና ባለመኪናው መኪናውን እግረኛ በተኮለኮለበት መንገድ ዳር ነጥቶ 14 ሰው ገሎ ወደ 100 ገደማ ነው ያቆሰለው። ከጥቃቱ ሰዓታት በኋላ ደግሞ ባርሴሎና አቅራቢያ በምትገኝ ካምበርልስ የተባለች የመዝናኛ ከተማ በደረሰ ተመሳሳይ ጥቃት አንድ ባለመኪና እግረኞችና የፖሊስ መኪና መሃል ገብቶ አንዲት ሴት ገድሏል። አምስቱ አጥቂዎች መገደላቸውን ፖሊሶች ገልጿል። የትናንቶቹ ሁለት ጥቃቶች ረቡዕ በአንድ መኖሪያ ቤት ላይ አንድ ሰው ከገደለው ፍንዳታ ጋር ግንኙነት እንዳላቸውና ቤቱ ሽብርተኛ ቡድኖች ፈንጂ የሚሰሩበት እንደሆነ ፖሊሶች ይጠረጥራሉ።
ይህ በዚህ እንዳለ ስፔን ውስጥ በደረሰው የሽብርተኛ ጥቃት ከተገደሉት ውስጥ ቢያንስ አንድ አሜሪካዊ እንዳለበት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አረጋግጠዋል። ማንነቱን ግን ሚኒስትሩ ይፋ አላደረጉም። በርካታ የአውሮፓ መንግስታት ፈረንሳይና ጣሊያንን ጨምሮ ዜጎቻቸው እንደተገደሉባቸው እየተናገሩ ነው። በመጨረሻም ዛሬ አርብ ፊንላንድ ጠረፍ ከተማ ቱርኩ ውስጥ በርካታ ሰዎችን በስለት በመውጋት ከደረሰው ጥቃት በተያያዘ ፖሊሶች ተጨማሪ ተጠርጣሪዎችን እያደኑ መሆናቸውን ገልጸዋል። አንዱን ተጠርጣሪ በጥይት ቅልጥሙን ካሉት በኋላ ይዘውታል። በዋና ከተማዋ ሄልሲንኪ አውሮፕላን ማረፊያና ባቡር ጣቢያዎች ጥበቃው ተጠናክሯል። ምን ያህል ሰው እንደተጎዳና በምን ሁኔታ ላይ እንዳሉ የተገለጸ ነገር የለም። እማኞች መንገድ ላይ አስከሬኖች አይተናል ይላሉ። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱ ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
የአራቱን የኦሮሞ ፌዴራላዊ ኮንግረስ አመራር አባላት ጨምሮ የ17 ተከሳሾች ምስክሮች የሚሰሙበት ጊዜ ተራዝሟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ 5 ከፍተኛ የመንግስት ባለስልጣናት ለምስክርነት እንዲቀርቡ ፍርድ ቤት አዟል። ፍርድ ቤቱ ለሁለት የቅሊንጦ ማረሚያ ቤት ኃላፊዎችም ተግሳጽና ማስጠንቀቂያ ሰጥቷል። መለስካቸው አምሃ ዝርዝሩን ከአዲስ አበባ ልኳል።
በዛሬ ዕለት በእነ አቶ ጉርሜሳ አያኖ የክስ መዝገብ እንዲከላከሉ ከተበየነባቸው መካከል አራተኛ ተከሳሽ አቶ በቀለ ገርባና አንደኛ ተከሳሽ አቶ ጉርሜሳ አያኖ ምስክሮቻቸውን አሰምተዋል። አቶ በቀለ ገርባ የሁለት ምስክሮቻቸውን ቃል ያሰሙ ሲሆን አቶ ጉርሜሳ አያኖ አንድ ምስክር አቅርበው አሰምተዋል። የሁለቱም ተከሳሾች ጠበቆች የቀረቡት ምስክሮች የሚያስረዷቸውን ጭብጦች ምን እንደሆኑ በዝርዝር አስመዝግበዋል። በዚሁ መሰረት አቶ በቀለ ገርባ ምስክሮች በ2008 ዓ.ም ተመረጥ በኦሮሚያ ክልል ተቀስቅሶ በነበረው ተቃውሞ ህዝቡ ተቃውሞውን በሰላማዊ መንገድ ብቻ እንዲገልጽ መንገድ እንዳይዘጋ በግለሰቦችም ሆነ በመንግስት ንብረት ላይ ጉዳት እንዳያደርስ የመንግስት ባለስልጣናት ተቃውሟቸውን በሚገልጹ አካላት ጉዳት እንዳይደርስባቸው በብሔሮች መካከል መቃቃርን የሚፈጥር ምንም አይነት ድርጊት እንዳይፈጸም አጥብቀው ይመክሩ እንደነበረ ከጠበቆቻቸው በሚቀርቡ ጥያቄዎች መሰረት መስክረዋል። በተቃራኒው አቃቤ ህግ ከጠበቆች በቀረቡ ዋና ጥያቄዎች ላይና ባቀረበው ክስ ላይ በመመስረት በመስቀለኛ ጥያቄዎች የምስክርነቱን ቃል ለማፍረስ ወይንም በጥርጣሬ እንዲታይ ለማድረግ ሞክረዋል። መስቀለኛ ጥያቄውን ይመሩ የነበሩት አቃቤ ህግ የአቶ በቀለ ገርባን አንደኛ ምስክር እየጠየቁ ሳለ በመሃል ረሃብ እንደተሰማቸውና ጨጓራ በሽታ እንዳለባቸው በመግለጽ የምስክርነት ቃል የመስማቱ ሂደት እንዲቋረጥ ፍርድ ቤቱን ጠይቀዋል። ፍርድ ቤቱም ቢያንስ የተጀመረው የምስክር ቃል እንዲጠናቀቅ እንዲታገሱ ሊያግባባቸው ቢሞክርም አቃቢ ህጉ እንደማይሆንላቸው የራባቸው ሊጠይቁ እንደማይችሉ በማሳወቅ በአቋማቸው ጸንተዋል። አቶ በቀለ ገርባ የፍርድ ቤቱን ፈቃድ ጠይቀው ይህ የአቃቢ ህግ ድርጊት መመሪያ ለመጠየቅ አመቺ ሁኔታ ለመፍጠር የተፈጸመ ይመስላል አሉ። እነሱ በእስር ቤት ተዋን እየበላቸው ረሃቡን ችለው የሚመላለሱት ፍትህን ፍለጋ እንደሆነ ማስታውሰው ይህ አሁን የሚመለከቱት ድርጊት ተቋሙን የማይመጥር እንደሆነ አስገንዝበዋል። አቃቤ ህግ ጥቂት ታግሰው የተያዘው የምስክር ሂደት እንዲጠናቀቅ ጥያቄ አቅርበውላቸዋል። አቃቤ ህግ አሁንም ከአቋማቸው አልተነቃነቁም። በመሆኑም ፍርድ ቤቱ በ7:30 ተመልሶ ለመሰየም ተነስተዋል። ከቀትር በኋላ በተሰየሙ ችሎት አንድ የአቶ በቀለ ገርባ፣ አንድ የአቶ ጉርሜሳ አያኖ ምስክሮች ቀርበው የምስክርነት ቃላቸውን ሰጥተዋል። ፍርድ ቤቱም በመጨረሻ ልዩ ልዩ ትእዛዞችን ከሰጠ በኋላ የአቶ በቀለ ገርባ ጠበቆች ባመለከቱት መሰረት ተጨማሪ ምስክሮች ብለው ደንበኞቻቸው የቆጠሯቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ፣ የለገጣፎ ለገራዲ ከተማ ከንቲባ ወይዘሮ ጫልቱ ሳኒ፣ ዶክተር አብይ አህመድ እና የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ እንዲቀርቡ ትእዛዝ ይጻፍ ብሏል። እንዲሁም የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ አንዱዓለም አራጌ ከቃሊቲ ማረሚያ ቤት እንዲመጡ እንዲጻፍ አዟል። ምስክርነት የሚሰማባቸው ቀናትም ከጥቅምት 27 ቀን እስከ ጥቅምት 29 ቀን 2010 ዓ.ም እንዲሆኑ ቀጥሯል። ከነ አቶ በቀለ ገርባ ጠበቆች አቶ አምሃ መኮንንን ትልልቅ የመንግስት ባለስልጣናትን ለምስክርነት መጥራት በአገራችን ብዙም የተለመደ እንዳልሆነ ጠቅሼ ምን የተለየ ተመክሮ እንደሚገኝ ለአድማጮቻችን እንዲገልጹ ጠይቄያቸው ነበረ።
ብዙ ጊዜም እንዲሆን የሚጠበቅ ጉዳይ አይደለም። በእርግጥ አነስ የክሱ ሁኔታ የሚያስገድድ ሆኖ ካልተገኘ በስተቀረ በእኛ ሀገር ሆነ በሌላ ሀገር ከፍተኛ የሚባሉ የመንግስት ባለስልጣኖች በየጉዳዩ ፍርድ ቤት የሚቀርቡበት ሁኔታ አይኖርም። አሁን ግን እንግዲህ ምናልባት በእኛ ወይም በዚህ በነ አቶ በቀለ ገርባ በተከሰሱበት ጉዳይ ደንበኞቻችንም እኛም እንደተባለው ጠቅላይ ሚኒስትሩን ጀምሮ ከፍተኛ የፌዴራል እና የክልል ባለስልጣናት በምስክር እንዲጠሩ ተደርጓል። ይህም እንግዲህ ከክሱ ባህሪና በኋላም ደግሞ ተከሳሾቹ ክሱን ተከላከሉ ከተባሉበት ጭብጥ አንጻር ትክክለኛ ፍትህ አሰጣጥ የእነዚህ ከፍተኛ የመንግስት ባለስልጣኖች በምስክርነት መቅረብ አስፈላጊ ሆኖ ስለተገኘ ነው እንዲጠሩ የተደረገው። እንግዲህ የህግ የበላይነትንም ከማረጋገጥ አንጻር አንድ ሰው በፍርድ አደባባይ ቀርቦ የሚመሰክረው ነገር እስካለ ድረስ ከፍተኛ ባለስልጣን በመባሉ ብቻ ወይም በመገኘቱ ብቻ ወደ ፍርድ ቤት እንዳይቀርብ የሚደረግበት ሁኔታ ለህግ የበላይነትም የሚጠቅም አይደለም። ስለዚህ በእኛም በኩል ከዛ አንጻር ነው እንግዲህ በምስክርነት እንዲቀርቡ እንዲጠሩልን ለፍርድ ቤቱ ያመለከት ነው እና ፍርድ ቤቱም መጥሪያ እንዲደርሳቸው ትእዛዝ የሰጠው
እና በእናንተ አስተሳሰብ በእውነት በአሁኑ ጊዜ ይሄ ነገር መደረጉ ወይም እነዚህ ትልልቅ ባለስልጣናት መቅረባቸው ለህግ የበላይነት እንዳንድ ማሳያ ይሆናል ብላችሁ ታምናላችሁ?
እውነት ነው። በትክክል ትልቅ ተመክሮም ይሆናል የሚል እምነት ነው የሚኖረን። ምናልባት አሁን ባለንበት ደረጃ ብዙ ሊቀር ይችላል፣ ግን ከዚህ መጀመር አለበት ብለን ነው የምናስበው። አስፈላጊውን ዝግጅት አድርጎ ባለስልጣኖች እንዲቀርቡ ማድረግ አስፈላጊ ነው። እንዲያልከውም በህግ የበላይነት በተለይ ትልቅ መልእክት ያስተላልፋል ብለን ነው እናምነው።
በሌላ በኩል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በዛሬው ዕለት ለሁለት የቅሊንጦ ማረሚያ ቤት ኃላፊዎች ተግሳጽና ማስጠንቀቂያ ሰጣቸው። ሁለቱ ኃላፊዎች ማለትም ሱፐርኢንቴንደንት አሰፋ ኪዳኔና ኦፊሰር ገብሬ አለማ በተደጋጋሚ የፍርድ ቤቱን ትዕዛዝ መጣሳቸው ስለተረጋገጠ ችሎት በአካል እንዲቀርቡ ተደርገዋል። ፍርድ ቤቱ ፈጽመዋል ያላቸውን ጥፋቶች ዘርዝሮ አስረድቷቸዋል። በተለይ ሱፐር ኢንቴንደንት አሰፋ ኪዳነ ከኃላፊነታቸው አኳያ የፍርድ ቤት ትዕዛዝ እንኳ ትክክል ባይሆንም መፈጸም እንዳለበት የሚስተካከለው ተብሎ ቢታመን እንኳ አግባብና ስርዓት ስላለ በዚያ በኩል መሄድ እንደሚገባ፣ ኦፊሰር ገብሬ አለማም ለፍርድ ቤት የሚገባውን ክብር እንዲሰጡ አዞ ለአሁኑ አስተማሪ ነው ያለውን ቅጣት ግሳጼ ሰጥቶ ይኸው ትዕዛዝ ለመስሪያ ቤታቸው እንዲጻፍ ብሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በዩናይትድ ስቴትሷ የቨርጂኒያ ክፍለ ግዛት ሻርለትስቪል ከተማ ባለፈው ቅዳሜ ኒዮ ናዚዎች የጫሩትና ሕይወት የጠፋበት ሁከት የናዚ ዘመን የጭካኔ ክፉ ትውስታ ደበዘዘ እንጂ ዛሬም ጨርሶ ያልጠፋበትን አውሮፓን ጨምሮ በዓለም ዙሪያ ከፍተኛ ቅዋሜና ቁጣ እያጎረፈ ነው። የአሜሪካ ድምጿ ላትሳ ሆክ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል።
በሻርልስቪል ዘረኝነትን ለመቃወም አደባባይ በወጡ ሰልፈኞች ላይ ሆን ተብሎ በፍጥነት በተነዳ ተሽከርካሪ ተጨፍልቃ የተገደለችውን ወጣት አሜሪካዊት ሄዘር ሄርን ለማሰብ ከታላቁ የበርሊን ግንብ ብራንድንቡርግ አቅራቢያ ተቃውሟቸውን ለመግለጽ የወጡ ብዙዎች ተሰባስበዋል። እነኚህ ሰዎች ከሁለተኛው ዓለም ጦርነት ማግስት አንስቶ በጀርመን የተጠላና የተወገዘ የናዚዎች ምልክት አንግበው አደባባይ መውጣት የመፈለጋቸው ሁኔታ አብዛኛውን ጀርመናውያን ግራ ያጋባ ጉዳይ ነው።
Mein Opa hat auch in der Zweiten Weltkrieg gegen Neonazis.
My grandfather fought against Nazis in the Second World War, and I think it is a disgrace that Donald Trump is.
አያቴ በሁለተኛው ዓለም ጦርነት ወቅት ናዚዎችን በመቃወም ተዋግቷል። እንደኔ እይታ ዶናልድ ትራምፕ ናዚን ያለማቃወማቸው እጅግ አሳፋሪ ነው። ኒዮናዚዎችን እንደምንቃወም እያንዳንዱ አሜሪካዊ ማወቅ አለበት። አለቀ።
ዘረኛና ቀኝ አክራሪ እንቅስቃሴዎችን የትም ይሁኑ የት በታዩበት ጊዜ ሁሉ ቸል ማለት አያስፈልግም ሲሉም ሰልፈኞቹ ይተቻሉ።
Ich denke, es fehlt zum einen richtig
I think a real analysis is missing of what racism is about.
But also እንደሚያስታይት ከዚህ የጎደለው ዋናው ትንታኔ ዘረኝነት የቆመው ለምን ዓላማ ነው የሚለውና እንዲሁም እርሱን ለመዋጋት ስለሚያስችሉ መንገዶች ያለን እይታ ነው። በመሆኑም ይህ ጉዳይ የሚያሳስበውና ግድ የሚለው ሁሉ ሐሳቡን ይዞ ወደ አደባባይ መውጣት ይኖርበታል።
ጀርመን የሻርልስቪሉን የቀኝ አክራሪዎች ሰልፍ ካወገዙ የመጀመሪያዎቹ አገሮች ውስጥ አንዷ ናት።
Aber man muss sagen, auch abgesehen von diesem Attentat,
those were absolutely repulsive scenes at this extreme right march.
እነኚህ ቀኝ ጽንፈኞች ያሳዩአቸው ሰልፎች ፍጹም አጸያፊ ትዕይንቶች ናቸው። እጅግ ዘግናኝ የዘረኝነት ጸራይ ሁዳውያንና አጸያፊ ጥላቻ ምግባር ነው አደባባይ የወጣው።
የብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይም ቀኝ አክራሪዎቹን ጽንፈኞችና ሊቃወሟቸው የወጡትን ሌሎች እኩል የወነጀሉትን የዩናይትድ ስቴትሱን ፕሬዚዳንት ዶናልድ ትራምፕን ብዙም ሳያድበሰብሱ ነው የተቿቸው።
I see no equivalence between those who propound fascist views and those who oppose them. And I think it is important
ፋሽስታዊ አመለካከቶችን በሚያራግቡትና እነርሱን በሚቃወሙት ወገኖች መካከል እነሱን አንድ የሚያደርግ ነገር እኔ ፈጽሞ አይታየኝም። በመሆኑም በኃላፊነት ቦታ የተቀመጡ ሁሉ ቀኝ አክራሪነትን በሰሙበት ሁሉ ማውገዝ አለባቸው ብዬ ነው የማምነው።
የሰብአዊ መብት ተሟጋች ድርጅቶች በዩናይት ስቴትስና በሌሎችም አካባቢዎች ጭምር እያደር እየጨመረ መጥቷል ያሉትን የዘር መድሎና ልዩነት ያወግዛሉ። በብጥብጥ የታጀቡ የጥላቻ አራማጅ ቡድኖችን በሕግ ተጠያቂ የማድረግን አስፈላጊነት ያመላክቱ አዋቂዎች ያ ብቻውን ግን በቂ አለመሆኑን ይናገራሉ። የሻርልትስቪሉ ድንገት በቅጡ መመርመር ያለበት ይህን መሰሉን አደገኛ የጥፋት ምግባሮችና አዝማሚያዎች ለመቀልበስ ሁነኛውን መንገድ ለማወቅ እንዲያግዝ ጭምር ነው ባይ ናቸው።
ዩጋንዳ ዛሬ ለአንድ ሚሊዮን የደቡብ ሱዳን ስደተኞች መጠለያ ሆናለች። በዚህ ሳምንት ይፋ የሆነው ይህ ከፍተኛ የስደተኞች ቁጥር ለዓለም አቀፉ ማህበረሰብ የድረሱልን ጥሪ፣ ግጭቱን ለማቆም የተያዘው ጥረት ደግሞ እንዲበራታ የተላለፈ ማሳሰቢያም ጭምር ነው። ከካምፓላ ሀሊማ አቱማኒ ለቪኦኤ ያስተላለፈችው ዘገባ አለ፣ አዲሱ አበባ ያቀርበዋል።
የደቡብ ሱዳን ስደተኞች ቁጥር ወደ 1 ሚሊዮን ከፍ ባለበት በዚህ ሳምንት ነው በጉዞ የተዳከሙ ደቡብ ሱዳናውያን ኡጋንዳ በመግባት ላይ ያሉት። የታጠቁ ሽምቅ ተዋጊዎች ደግሞ ኬላ የሚያቋርጡ ስደተኞችን በአይነ ቁራኛ እየተከታተሉ ናቸው። አዳዲሶቹ ስደተኞች ከባዱን ዝናም በምሽት ብርድና ቁሩን ቀንቀን ሐሮሩን አልፈው ነው የሚደርሱት። ሌሲ ኢያ ቤተሰቧን ይዛ እግሯ የኡጋንዳን መሬት ሲረግጥ ነው የፎይዳ ድምፅ ያሰማችው።
የመጥበሻ ሳህኖችና አንዳንድ ለውሃ መጠጫ የሚያገለግሉ ስኒዎችን ይዘን ነው ለሶስት ሳምንታት ጫካ ለጫካ የተጓዝ ነው። አሁን ግን ያለፈውን ወደ ኋላ ተመልሰን ማስታወስ አንሻም። ብቻ እፎይ ብለን መቀመጥ የምንችልበት ሁኔታ ነው የምንፈልገው።
የደቡብ ሱዳን የእርስ በርስ ጦርነት የተቀሰቀሰው እንደ አውሮፓ አቆጣጠር በታህሳስ 2013 ዓ.ም መሆኑ ይታወቃል። የረድኤት ድርጅቶች እንደሚሉት በስልጣን ክፍፍል የተነሳ አመጽ ተቀሰቀሰ። ሰላም ለማምጣት የተጀመረውም ድርድር ባለፈው ሐምሌ ወር ፈርሶ ወደ የእርስ በርስ ጦርነት ተቀየረ። ሲቪሉ ሕዝብም የግጭቱ ሰለባ ሆነ። ዓለም አቀፉ ቀይ መስቀል ኮሚቴ እንደገለጠው 12 ሚሊዮን ከሚሆኑት የደቡብ ሱዳን ነዋሪዎች መካከል ከሶስቱ አንዱ ስደተኛ፣ ከሁለቱ ደግሞ አንዱ በጽኑ ተርቦ ምግብ የሚፈልግ ነው። ዛሬ ኡጋንዳ የገቡት 1 ሚሊዮን የደቡብ ሱዳን ስደተኞች ዜና ለዓለም አቀፉ ማኅበረሰብ የማንቂያ ደወል ነው። ያም በእርስ በርሱ ጦርነት የሚደርስባቸውን አመፅና ወከባ ለማስቆም በተፋላሚዎቹ ወገኖች ላይ ጫና ለማሳደር ማለት ነው። የተባበሩት መንግስታት ድርጅት እንደሚለው እንደ አውሮፓ አቆጣጠር ካለፈው ሐምሌ ወር 2016 ዓ.ም ወዲህ ኡጋንዳ በየቀኑ በአማካኝ 1800 የደቡብ ሱዳን ስደተኞችን ትቀበላለች። ከእነዚህ ውስጥ 85 ከመቶ ሴቶችና ሕፃናት ናቸው። ቻርለስ ያክስሊ ኡጋንዳ የሚገኘው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR ዲሬክተር ናቸው። የ14 ዓመቷ ታቡ ሰንዴ ኡጋንዳ የገቡት የአንድ ሚሊዮን ደቡብ ሱዳናውያን ስደተኞች ተምሳሌት ነች ይላሉ።
She was forced to flee after armed groups attacked her village in the middle of the night.
ታጣቂዎች በሌሊት መንደራቸውን ስለወረሩ ከአክስቷ ጋር ለመሰደድ ተገደደች። ጫካ ለጫካ በእግር በመጓዝና ቆሻሻ ውሃ በመጠጣት ነው ከሳምንታት አድካሚ ጉዞ በኋላ ኡጋንዳ የገባችው።
IRC ዓለም አቀፍ ነፍስ አድን ኮሚቴ በበኩሉ ዛሬ ኡጋንዳ የሚገኙት 3/4 የደቡብ ሱዳን ስደተኞች ባለፈው ዓመት ነው የደረሱት ሲል አመልክቷል። በኡጋንዳ የዚሁ ኮሚቴ ዲሬክተር አንጀላ ሩጋምቡዋ የስደተኞችን ቀውስ በሚመለከት ይሄ በዓለማችን ፈጣን እድገት ያስመዘገበ ክስተት ነው ይላሉ።
There is not a slowdown in terms of refugees crossing over to Uganda.
ስደተኞች ወደ ኡጋንዳ የመጉረፋቸው ሁኔታ እየጨመረ እንጂ እየቀነሰ አይደለም። ለነዚህ የደቡብ ሱዳን ስደተኞች ከዓለም አቀፉ ማህበረሰብ ተስፋ የሚደረግ አንዳችም ነገር የለም።
ያክስሊ ሲናገሩ ለዚህ ዓመት ከሚያስፈልገው 674 ሚሊዮን ዶላር ውስጥ 21 ከመቶ ብቻ ነው ለዩኤንኤችሲአር የደረሰው።
Many refugees have seen their food rations cut in half. We see health clinics with insufficient.
ብዙዎቹ ስደተኞች ራሽናቸው ግማሽ በግማሽ እንደተቀነሰ ያውቃሉ። በየጤና ጣቢያዎቹም ሐኪሞች፣ መድኃኒት፣ የጤና ጥበቃ ሰራተኞች የሉም። በግልጽ እንነጋገር፣ ይሄ በሕፃናት ላይ የመጣ ቀውስ ነው። ቀን ከሌሊት ጫካ ለጫካ እየተንገላቱ ለስደት የተዳረጉት ሕፃናት ናቸው። እነኚህ ስደተኞች በሕይወት ቆይተው ለሰላማዊ ኑሮ ይበቁ ዘንድ፣ መጻኢ ዕድላቸውም ብሩህ ይሆን ዘንድ ዛሬ ከኡጋንዳ ጋር ትብብር ማድረግ ግድ ይሆናል።
ያክስሊ እንደሚሉት የደቡብ ሱዳን ስደተኞች ዕጣ ፈንታ ለጊዜው የጨለመ ነው። ናማሉ
So it's key that the international community comes forward to use the political influence
of the ደቡብ ሱዳን አመራር ላይ ያለውን ጫና ተጠቅሞ ተፋላሚዎቹን ወገኖች ወደ እርቀ ሰላም ውይይት ማምጣትና አሁን ያለውን የደም መፋሰስ ማስቆም ቆልፍና ወሳኝም ነው።
እስከዚያው ግን ኡጋንዳ ያሉ የአንድ ሚሊዮንም ሱዳናውያን ስደተኞች ተስፋ ያቺን የሰላም ቀን ከመቁጠር ያለፈ አይሆንም።
ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። ስፖርትና ታሪክ።
ቀጨው ተሰማ ካረፉ የፊታችን ቅዳሜ ነሐሴ 13 ቀን 30 ዓመት ይሞላል። የኒህን ሰው ታሪክ በተመለከተ ለየት ያለ ከዚህ በፊት በኢትዮጵያ ሬዲዮም የሌለ ድምጽ ፈልጌ አግኝቼ ስለሳቸው አስተዋሻ የምትሆን ነገር መስራት ፈልጌያለሁ። እዚህ ነገር ውስጥም የተለያዩ ሚዲያዎች በከፍተኛ ደረጃ ዝግጅት እያደረጉበት ነው።
አሁን የአዲስ አበባው የራዲዮ መጽሔት ተባባሪ አዘጋጅ ንጉሴ አክሊሉ ነው። ጊዜው ከ30 ዓመታት በፊት ነው። በኢትዮጵያ እግር ኳስ ታሪክ ከፍተኛ ዕውቅና ስላገኙ ስለ ኮሚሽነር ይድነቃቸው ተሰማ ነው በቀጣይ ዘገባው የሚያቀርበው።
ፌዴሬሽኑንም የማቋቁመው ስራውንም የምንሰራ ህጉንም የምተረጉመው ራሴ የመጫወት እድል ለማግኘት ነው ዋናው ስሜቴም ደስታዬም ይሄ ነው። እና ስለዚህ ያን ጊዜ የፌዴሬሽኑ ዋና ጸሐፊ ነበርኩ፣ የቅዱስ ጊዮርጊስ ክለብ ካፕቴን ነበርኩ፣ ከጅቡቲም ስንጫወት የብሔራዊ ቡድን ካፕቴን ነበርኩ። በዚህ ላይ ደግሞ የጨዋታ ህጎች ተርጉሜ ዳኞችንም የማስተምር እኔ ነበርኩ። እነዚያው ደግሞ እኔ ያስተማርኳቸው ዳኞች ዳኛ የሆኑና መልሰው በጨዋታ ሜዳ እኔን ይቀጡኛል። እንደዚህ ያለ የሰው እጥረት በእውነት የነበረበት ጊዜ ነበር እና ሰራተኛም ተጫዋችም መሆን ያስፈልገበት ጊዜ ነበር እና እየተጫወትኩ ነው አላቆምኩም። ሁልጊዜ ችግር ነበር። እቼም እኔ በራሴ ንጽህና ስለማምን ምን ቅር የሚያሳይ ነገር አለ ብዬ ሌሎቹን ክለቦች ይቃወማለሁ። ግን ሳስበው ዛሬ በአንድ በኩል የጊዮርጊስ ክለብ ኃላፊ ሆኜ ተጫዋች ሆኜ ከእነሱ ጋር እየተወዳደርኩ፣ በአንድ በኩል የፌዴሬሽኑ ጸሐፊ በመሆን የዳኝነቱንም ስልጣን ይዤ ለምድር ጦር፣ ለፖሊስ ሰራዊት፣ አርመኖች፣ ግሪኮች ክለብ እኔን በግድ ምኑ ብዬ መጠየቄ ዛሬ ሳስበው በጣም ይደንቀኛል።
በኳስ ሜዳ ራሱን ፈጥሮ ከኳስ ሜዳ ያልተለየ በስፖርት ዓለም ችሎታውን ለዓለም ሕዝብ ያሳየ ታላቅ ጀግና ዓለም አጣች እጅግ ጎበዝ ስፖርተኛ ለስፖርት እድገት ለዓለም ሰላም ቆራት ታጋይ የማይተኛ በየቦታው ተሰልፎ ያገሩን ክብር ያስጠበቀ ኳስ ተጫዋች ኮሚሽነር ይድነቃቸው ተነጠቀ። በዓለም መድረክ ብቅ ብሎ ሀገር ወገን ያሳወቀ በየቦታው ተሰልፎ ያገሩን ክብር ያስጠበቀ ኳስ ተጫዋች ኮሚሽነር ይድነቃቸው ተነጠቀ። ይድነቃቸው ተሰማ በስፖርትና በስፖርት ዓለም በሚል ርዕስ ለረፍታቸው 10ኛ ዓመት መታሰቢያ ልጃቸው ታደለ ይድነቃቸው ካሳተሙት መጽሐፍ የተወሰደ።
ኳስ ጨዋታ እጅግ ወድ ስለነበረ ከልጆቼ ከሚሆኑ ሰዎች ጋር ተጫወች እና መንግስቱ ነነሰረ ጋር ተጫወቻለሁ በ1950። ቅድም እንዳልከው የፌዴሬሽኑ ጸሐፊ ብቻ ሆኜ አይደለም፣ የስፖርት ኮንፌዴሬሽን ረዳት ሚኒስትር ሁሉ ሆኜ እጫወት ነበር እና አንዳንድ ያጋጠሙ ነገሮች ግጥ አሉ። አሁን ለምሳሌ በ1950 ኳስ ጨዋታ ለማቆም የቆረጥኩበት ዘመን ነበር። ለመጀመሪያ ጊዜ ኢትዮጵያ ነው ክዬ ወደ ስዊድን ለዓለም ዋንጫ የሚሄድበት ጊዜ ደርሷል እና ለመሰናበቻ ያህል የሸዋን ሻምፒዮና ጊዮርጊስ አግኝቶ ከዚያም ከነ ሀማሴን ከነጥጥ ማህበር የፍጻሜውን ተጫውቼ እንዲያው በክብር ልወጣ አስቤ ነበር እና የመጨረሻው የሸዋ ጨዋታ በጊዮርጊስና በመቻል መካከል ደረሰ። ያኛ እኩል ለእኩል ብንወጣ ይበቃን ነበረ ይህንን ጨዋታ ለማሸነፍ እና መጀመሪያ ግብ አገባሁ። 1-0 መራን። እንግዲህ ከዚያ ደግሞ ቻል ሁለት ግብ ካላገባ አይደርስብንምና በመካከሉ ላይ አንድ ግብ አገቡና አንድ ለአንድ ሆነ። እኛም ስንከላከል እነሱን ለመጨመር ሲፈልጉ ሊያልቅ አንድ ደቂቃ ሲቀር ከበደ መታፈሪያ የሚባለው ለወንድሙ በቀለ የሰጠውን ኳስ በራሱ ገይቶ አንድ ደቂቃ ሲቀር አግብቶ የት ማለት የፉትቦል ካሪኬር እንደ በደንብ ዘጋለሁ ብዬ ያልኩትን አበላሽቶብኛል እና አንድ ማስታወሰው ከፍተኛ ነገር ይሄ ነው። በተረፈ ግን እንዳልኩ ግባግቢ ነበር። በተለይም በወጣትነት ዘመኔ በጣም ግባግቢ ስለነበርኩ ክለቤ በአንድ አመት ውስጥ ካስገባቸው 47 ጎል አስገብቶ 43ቱ እኔ ነበር ካስገባቸው። ይህም እንደው እንደ ታላቅ ሬኮርድ የሚቆጠር ነበር። እንደው የማዝነው ቀደም ብዬ ያለ ጊዜ የተፈጠርኩ ነው የሚመስለኝ እና በፉትቦል በተረጀበት አሰልጣኞች በመጡበት ዘመን ተፈጥሬ ቢሆን ምናልባት በዓለም ደረጃ ከፍተኛ ተጫዋች ለመሆን ይችል ነበር የሚል እምነት አለኝ።
ይድነቃቸው ከዓለም በሞት ከተለዩ 30 ዓመት የሚሞላቸው የፊታችን ቅዳሜ ነሐሴ 13 ቀን ነው። ይድነቃቸው ሞሮኮ ውስጥ በስማቸው ትልቅ መታሰቢያ አላቸው። በሌላ በኩል ደግሞ ዓለም አቀፉ የእግር ኳስ ማህበር ፊፋ በየአመቱ በስማቸው የሚካሄድ ለዝንተ ዓለም ለትውልድ የሚተላለፍ የወጣቶች እግር ኳስ ሻምፒዮና ተሰይሞ በየጊዜው ይካሄዳል። እኛስ እንደ ሀገር ምን ለዝክረ ነገር እንዲሆን ይችን ስንኝ ቋጥሬ ላብቃ። ምንም ሕያው ቢሆን የማይሞት ስማቸው 30 ዓመት ሆነ በሞት ካጣናቸው፣ በኢትዮጵያ ስፖርት ብቁ አመራራቸው እኚህን ታላቅ ሰው እናስተዋውቃቸው፣ ይድነቃቸው እያል ለልጅ ልጆቻቸው።
ንጉሴ አክሊሉን እናመሰግናለን። አድማጮች፣ የነገውን የመታሰቢያ ዝግጅት ተንተርሶ የሚቀርቡ ዝግጅቶች በራዲዮ መጽሔት ይስተናገዳሉ። ሲጋራ ተመጨስ
ተመጨስ ተንኮል ሀሽታቸው መጫን። አድማጮች የምትከታተሉት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን የአርብ ምሽት ስርጭት ነው። የስቱዲዮ ሰዓታችን 3 ሰዓት ከ37 ደቂቃ ያመለክታል። ወደ ሁለተኛው አጋማሽ ቅንብሮች ልንሸጋግር ነው። አስተናጋጆቻችሁ ቆንጂት ታዬና
ሰለሞን ክፍሌ ነን። ወደ ቀዳሚው ቅንብር እንለፍ። የውይይት ፕሮግራም
ኢትዮጵያዊነት የተሰኘው የሲቪክ ድርጅት ባለፈው ቅዳሜና እሁድ ለሶስተኛ ጊዜ ያዘጋጀውን ሲምፖዚየም ሲልቨር ስፕሪንግ ውስጥ በሚገኘው ሸራተን ሆቴል አካሂዷል። ለውይይት ከተመረጡትና ጥናታዊ ጽሑፎች ከቀረቡባቸው አርዕስት መካከል በኢትዮጵያ የትምህርት ስርዓትና አካሄድ የሚለው አንዱ ርዕስ ነበር። በዛሬው ክፍል አንድ ዝግጅት በኢትዮጵያ የትምህርት አካሄድ ላይ ጥናታቸውን ካቀረቡ ሁለት ምሁራን ጋር ውይይት እናደርጋለን። እንግዶቻችን ዶክተር አክሊሉ ሀብቴ የቀድሞው የቀዳማዊ ኃይለስላሴ ዩኒቨርሲቲ ፕሬዚደንት፣ ከዚህ ከዋሽንግተን ዶክተር አዳነ ገበያው ካሳ በትምህርት ጥራት ላይ የሚሰሩ የተቋማዊና ፕላን ዲሬክተር ከቺካጎ ናቸው። ያወያያቸው አዲሱ አበበ ነው። መነሻ ጥያቄ ያደረገው የጥናታዊ ጽሑፋችሁ ዓላማ ምንድር ነው? ዛሬ ማቅረብ ያስፈለገበት ምክንያትስ? የሚል ሲሆን ዶክተር አክሊሉ ናቸው የመጀመሪያው መልስ ሰጪ።
መጀመሪያ ስለተሰጠኝ እድል አመሰግናለሁ። መሰረታዊ ዓላማው መቼም ትምህርት ለአንድ ሀገር እድገት፣ ለአንድ ሀገር ስልጣኔ፣ ለአንድ ሕዝብ ደህንነት ይጠቅማል የሚለውን ነገር መሰረታዊ እምነት አድርገን የትምህርትን ጉዳይ እንደ ሌሎች ሸቀጦች የሚታይ ነገር ስለማይሆን ቁም ነገር ያለው ነው። በትክክል ባይሰራም በመሰረቱ ልል የፈለግኩት ዓላማችን ትምህርት ለአንድ ሀገር እድገት፣ ለአንድ ሕዝብ ስልጣኔ፣ ለአንድ ሕዝብ የሀብት ልማት መስፋፋት ጠቃሚ ነገር ስለሆነ ያሰጋናል። ማንም ሰው ሊሰጋ ይገባል። በማናቸውም ዘመን የሚመጡ መሪዎች ስለ ትምህርት ሲያስቡ እንደ በቀላሉ የሚታይ ነገር እንዳልሆነ ነገር እንዲያስቡበት ተስፋ በማድረግ ነው እኔ ስለ ትምህርት በእውነቱ እንደዚህ ምርር ባለ ሁኔታ የምንነጋገረው። ሌላው ደግሞ ያው በሁኔታ እየታየ ስለሆነ በዓለም ደረጃ ወደኋላ የቀሩትና ወደፊት የገሰገሱት የእኛንም ሀገር ጨምሮ ያለንበትን ሁኔታ አንደኛው ይህንን ጉዳይ ሊያመጣ ይችላል ብዬ ያመንኩበት በእውነቱ መልክ ያለው የትምህርት ስርዓት ነው በማለት ነው እንግዲህ እኔ የተነሳሁበት።
ዶክተር አዳነስ ዛሬ ማቅረብ ለምናስፈ ፈለገ የጥናት ወሳላማ ምንድን ነው መነሻው?
ቅድሚያ የአሜሪካን ድምጽ ሬዲዮ በኢትዮጵያ ትምህርት ላይ በበልጥ በከፍተኛ ትምህርት ላይ ውይይት እንዲደረግ ይህን በማዘጋጀቱ በጣም አመሰግናለሁ። በተለያየ አጋጣሚ የኢትዮጵያ ትምህርት ጥራት መውደቁ ይነገራልና አገራችን ደግሞ በተለያየ ችግር ላይ ባለችበት ወቅት ትምህርት ከፍተኛ አስተዋጽኦ ይኖረዋል ችግርን ለመፍታት፣ ለመወያየት እና መፍትሄ ለመፈለግ። ስለዚህ የዚህ ችግር የዚህ የትምህርት ጥራት መውደቅ ዋናው ምክንያት ምን ሊሆን ይችላል የሚለውን ለማሳየት እና በዛውም እንደዚሁ የመፍትሄ ሀሳብ ለመጠቆም ነው።
ዶክተር አዳነ ለከፍተኛ ትምህርት ችግርን በተመለከተ ነው በተለይ ጥናታዊ ጽሁፎ እና ለዛ ምንጩ ምንድን ነው? ለዛ ችግር
የተለያዩ መረጃዎች አሉ የትምህርቱ ጥራት መውደቁን የሚያሳዩ። ወደ ትምህርት የሚገቡት የተማሪዎች ዝግጅት ምን ያህል ነው? መምህራን ምን ያህል ዝግጅትና ስልጠና ኑሯቸው ነው ወደ ከፍተኛ ትምህርት መምህርነት የሚገቡት የሚለው፣ እንደዚሁም በመማር ማስተማሩ ሂደት ውስጥ ያሉ የተለያዩ መሰናክሎችን ስንመለከት፣ በተጨማሪም በፍላጎት አንጻር እንዴት ነው ለተማሩ ሰዎች ያለው ፍላጎት ምንድን ነው የሚለውን ስናይ የኢትዮጵያ ትምህርት በይበልጥ ከፍተኛ ትምህርቱ ችግር ውስጥ ያለ መሆኑን ያሳያል። አስፈላጊ ከሆነ አንድ በአንድ ስለ እነዚህ ነጥቦች ላስረዳ ይችላል።
ዝርዝሩ ሳንገባ በዋናነት የሚገልጿቸው ምክንያቶች ካሉ ቢገልጡልን።
እንግዲህ አንዱ ዋናው ምክንያት ምንድን ነው? ብዙ የኢትዮጵያ ሕዝብ ወጣት መሆኑ ነው። ከ19 ዓመት በታች ያለው የኢትዮጵያ ሕዝብ ግማሹ ነው። 50% የኢትዮጵያ ሕዝብ እድሜው ከ19 ዓመት በታች ነው። ከ24 ዓመት በታች ያለውን ስናይ ወደ 63% ይሆናል። ስለዚህ ብዙ ወጣቶች ባሉበት ሀገር ትምህርት ትልቅ ጉዳይ ነው። ይህን በምናይበት ጊዜ እነዚህ ተማሪዎች በአግባቡ ትምህርት እያገኙ አይደለም። ለምሳሌ ከታች ተነስተን ብንመለከት ቅርብ ጊዜ የተካሄደ ጥናት አለ በዩኤስኤድ የአሜሪካ እርዳታ ድርጅት እና እዚህ የአሜሪካን ሀገር ያለ ሪሰርች ትራያንግል የሚባል። ከታች ያሉት ተማሪዎች ራሱ ብዙ ድክመት እያሳዩ ነው። አሁን በዚህ ጥናት እንደሚያሳየው ለምሳሌ ሲዳማ 13,000 ተማሪዎች ላይ ነው ጥናት ያደረጉት። ሲዳማ አካባቢ 70% ተማሪዎች ከሁለተኛ ክፍል ተማሪዎች አንድም ቃል አያነቡ። ከ13,000 ተማሪዎች አካባቢ ነው ይህን መረጃ ሰብስበው ጥናት ያጠኑት። የትምህርት ሚኒስቴርም ተጨምሮ የሰራው መሰለኝ። እንደዚሁ ወደ ኦሮሚያ ስንሄድ ወደ 40% የሁለተኛ ክፍል ተማሪዎች ምንም ቃል አያነቡ። በአጠቃላይ በአገሪቱ ስናየው ወደ 80% የሚሆኑት የሁለተኛ ክፍል ተማሪዎች የሚጠበቅባቸው ደረጃ አይደርሱም። 80%፣ ይሄ ትልቅ ቁጥር ነው። ምን ማለት ነው? ምን አይነት ትውልድ እየመጣ ነው ወደ ከፍተኛ ትምህርት የሚለውን ከዛ ጀምረን ማየት ይቻላል። ምክንያቱም ታች የሚሰጠው ትምህርት በይበልጥ ከላይ ለሚሰጠው ትምህርት መዘጋጃና ለወደፊት እንዴት እንደሚማሩ ስለሚያዘጋጃቸው እዛ ላይ ችግር ከተፈጠረ የወደፊቱን ሁኔታ ያሳየናል። ሌላው አሳሳቢ የሚሆነው ነገር የመምህራን ዝግጅት ነው። መምህራኑ በአግባቡ ሳይዘጋጁ ነው የሚገቡት። ለምሳሌ ቅርብ ጊዜ አንድ የቀረበ ሪፖርት አለ። በዛ ሪፖርት ወደ 10,000 ተማሪዎች ለአዲሶቹ ዩኒቨርሲቲዎች አሁን ለሚከፈቱት ተፈትነው 700 አካባቢ የሚሆኑ ተማሪዎች ሲመረጡ ከነዛ ከተመረጡት ተማሪዎች በተማሩበት ሙያ ዘርፍ አማካይ ውጤት ያገኙት 57.8% ነው። እንግዲህ ከ10,000 ተማሪዎች የተመረጡ ናቸው። ያውም እነዚህ 17% የሚሆኑት ለከፍተኛ ትምህርት መምህርነት የተመረጡት ወጣቶች ያገኙት ውጤት ከ50% በታች ነው። ይሄ የሚያሳየው ምን ያህል በአግባቡ ያልተዘጋጁ ሰዎች ወደ ማስተማር ሙያ እየገቡ መሆኑን ነው። እንደዚሁም ሌሎችም በከፍተኛ ትምህርት የሚገቡት ተማሪዎች ስናይ አንዳንድ ጊዜ እስከ 50-56% ድረስ ፈተናውን ሳያልፉ ወይም ከ50 በታች ያመጡ ልጆች ወደ ከፍተኛ ትምህርት ደረጃ ይገባሉ። ይሄ ትልቅ የትምህርት ውድቀትን አመልካች ነው። እንደዚሁም ሌላ ምክንያቶች መዘርዘር ይቻላል።
መልካም። ዶክተር አክሊሉ ሲምፖዚየሙ ላይ ያቀረቡት እርግጥ የከፍተኛ ትምህርት አይደለም፣ በጠቅላላ ትምህርትን ነው። እንደው በቀዳማዊ አጼ ኃይለ ሥላሴ ዘመን የነበረውንና ከአሁኑ ጋር በማስተያየት መደምደሚያ ሀሳቡ ግን ትምህርቱ እንደወደቀ ጥራቱ ነው የሚያሳየውና ወድቋል የሚሉበት ምክንያት የበኩሎን ቢነግሩን።
መቼም ከኢትዮጵያ ውጪ በመሆኔ በአሁኑ ሰዓት አንደኛ ክፍል ሁለተኛ ክፍል የሚማሩትን ክፍል ውስጥ ገብቼ አልተመለከትኳቸውም። በአጼ ኃይለ ሥላሴ በልጅነቴ ዘመን ግን እዛው ስለነበርኩ አንደኛም ክፍል ሁለተኛም ክፍል ሶስተኛም ክፍል የሚገቡትን እንደድል ሆኖ የመመልከት እድል ነበረኝ። ደግሞ ሙያዬም ስለነበረ እከታተል ነበረ። በዘመኑ ቁጥር የማብዛት ነገር ብቻ ሳይሆን የሚማሩትም ትምህርት ብቃት ያለው እንዲሆን በተቻለ መጠን ይደከምበት እንደነበረ አውቃለሁ። መምህራኑ እንዴት እንደሚሰለጥኑ ከአንድ መምህራን ማሰልጠኛ ተነስቶ ነው ከአስር በላይ እንዲሆኑ የተደረገው። መምህራኑ በየክፍለ ሀገሩ ሄደው ሲያስተምሩ ስራውን እየለቀቁ በሄዱበት ዘመን እድል አግኝቼ አንድ አመት ለምንድን ነው የአንደኛ ደረጃ መምህራን አስተማሪነትን እየለቀቁ የሚሄዱትን የሚለውን ደግሞ እድል አግኝቼ አንድ አመት ምርምር አድርጌያለሁ። ከኤርትራ ጀምሮ እስከ ሀረር ከወለጋ ጀምሮ ያሉትን እድል ሁሉንም አይደለም በየክፍ አንዳንድ ትምህርት ቤቶች አንዳንድ ክፍል እየገባው ተመልክቻለሁ። ይሄ እንደው እንደ ቀልድ የሚታይ ነገር ሳይሆን መምህራን መቼም መሰረቶች ናቸው። ዝም ብሎ ልጅ ለመጠበቅ አይደለም እንደ ሞግዚት ለመጠበቅ ሳይሆን አንድ ጉዳይ ለማስተማር ነው። ምንድን ነው የሚያስተምሩት? በቂ መጽሐፍት አሏቸው ወይ? በቂ ዝግጅት አላቸው ወይ የሚለውን ነገር መፈተሽ ያስፈልጋል። ይሄ በእውነቱ ዝም ብሎ የፖለቲካ ጥያቄ አይደለም። ይሄ የትውልድ የህዝብ የሀገር ሁኔታ ነው። ፖለቲካ ይመጣል ይሄዳል፣ ህዝብ ግን ይቆያል፣ አገር ግን ይቆያል። እና ጥራት ያለው ትምህርት እንዲማሩ አስተዳደሩም ደግሞ የሚወጡት ደግሞ ተማሪዎች በሚዘጋጁበት ሙያ ስራ የማግኘት እድልም እንዲያገኙ መንግስቱ ህዝቡ እንዲያስብላቸው። ይሄ የተያያዘ ነገር ነው። ይሄ ድርና ማግ ነገር ነው። ድርና ማግ ካልተያያዙ ኩታ አይሆኑም። ድርና ማግ ካልተያያዙ ቡልኩ አይሆኑም። ብቻቸውን እንዲሁ ክምር ነው የሚሆኑት። ዋጋ ያላቸው አይሆኑም። በእውነቱ በፖለቲካ ብቻ ጥምዝዝ አድርጎ እንደዚህ የእኛ የፖለቲካ ቡድን ብቻ ነው ማለት ስህተት ነው፣ አያዋጣም። በእውነቱ በእኔ በኩል በድፍረት መናገር እችላለሁ፣ ትምህርት የሀገር መሰረት ስለሆነ ለፖለቲካ ተጠምዝዞ መጥተው የለበትም። ታዲያስ ትምህርትና ፖለቲካ የተያያዙ አይደለም ቢባል የተያያዙ ናቸው ብለን ይህንን ነገር በውይይት እንዲህ አይነቱን ነገር በሀገር ውስጥ ያሉት ሰዎች እንዲያስቡበትና ህዝቡም ዜጋውም እንዲያስብበት መምህራኑም እንዲያስቡበት አስተዳዳሪዎቹም እንዲያስቡበት በእውነቱ በተቻለ መጠን ለመምከር ነው እኔ ይህንን እንደዚህ አይነቱን ውይይት የምደግፈው።
አድማጮች፣ ውይይቱ አልተቋጨም፣ በነገ ዕለት ይቀጥላል። የመንግሥት ምላሽ ለማግኘትም እየሞከርን መሆኑን እንገልጻለን። ቀጣዩ ቅንብር አፍሪካ በጋዜጦች ይላል። የፕሮግራሙ አዘጋጅና አቅራቢ አዳነች ፍስሐዬ ናት።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ባለፈው አንድ ዓመት ውስጥ 3.4 ቢሊዮን ዶላር ብድርና እርዳታ ማግኘቷ ታወቀ። በማዕከላዊ አፍሪቃ ሪፑብሊክ ያለው ትርምስ ዜጎቹን ለስደትና መፈናቀል ዳረገ። ከበልጅም ወደ አፍሪቃ የሚላክ የዶሮ ስጋ የተበከለ እንዳይሆን ስጋት መኖሩ ተገለጸ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።
ኢትዮጵያ ካለፈው ዓመት አንስቶ እስካለፈው ሐምሌ ወር በነበረው የበጀት መመደቢያ ጊዜ ውስጥ ከተለያዩ አገሮች 3.4 ቢሊዮን ዶላር የሚሆን ገንዘብ በብድርና በረድኤት መልክ ማግኘቷን ሺንዋ የተባለው የቻይና ዜና አገልግሎት ዘግቧል። በኢትዮጵያ የገንዘብና ኢኮኖሚ ትብብር ሚኒስትር የኮሚኒኬሽን ዳይሬክተር ሀጂ ኢብሳ የገንዘቡ እርዳታ አዳዲስና በመተግበር ላይ ያሉ ውጥኖችን በማሳካት ላይ ይውላል ማለታቸውን ሺንዋ ገልጿል። ከውጭ አጋሮች የተገኘው ገንዘብ 12.7 ቢሊዮን ዶላር ከሚሆነው የዓመቱ በጀት 18 ከመቶውን እንደሸፈነ ሺንዋ ላይ የወጣው ዘገባ ጠቅሷል። ኢትዮጵያ ከቅርብ ዓመታት ወዲህ ከግብርና ከቀረጥ እንዲሁም ከሌሎች ዘርፎች የሚገኘውን ገቢዋን በሚገባ በማስተባበሯ ለበጀት ከሚያስፈልጋት ገንዘብ ከ80 ከመቶ በላይ ለመሸፈን ችላለች ይላል ሺንዋ የዜና አገልግሎት። የኢትዮጵያ የአገር ውስጥ የፋይናንስ ገቢ እየጨመረ በመሄዱ የዚህ ዓመቱ በጀቷ በ9.6 ከመቶ ጨምሮ ወደ 13.9 ቢሊዮን የአሜሪካን ዶላር ከፍ ማለቱን የሺንዋ ዘገባ አውስቷል። የኮሚኒኬሽን ዳይሬክተር ሀጂ ኢብሳ አያይዘውም ኢትዮጵያ ወደ ውጭ ከምትልካቸው ሸቀጣሸቀጦች የተገኘው ገቢ ከተጠበቀው በታች መሆኑን ገልጸዋል። ኢትዮጵያ ወደ ውጭ ከምትልካቸው ዕቃዎች የ4.75 ቢሊዮን ዶላር ለማግኘት ነበር ያቀለችው። የተገኘው ግን $2.91 ቢሊዮን በመሆኑ ማስተካከል ያለብን ነገሮች አሉ ሲሉ ባለሥልጣኑ ማስገንዘባቸውን ሺኗ በተባለው የቻይና ዜና አገልግሎት ላይ የወጣው ዘገባ ጠቅሷል።
ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ጽሑፍ ደግሞ ምስራቅ አፍሪካ ሪፑብሊክ ላይ ያለ ትርምስ የረድኤት ሰራተኞችን ሥራ እያሰናከለ እንደሆነ ገልጿል። የተባበሩት መንግስታት ድርጅት ባለፈው ማክሰኞ ባወጣው ማስጠንቀቂያ በማዕከላዊ አፍሪካ ሪፑብሊክ የሚካሄደው ግጭት በፍጥነት እየተባባሰ በመሄዱ በአስር ሺዎች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። የረድኤት ሰራተኞች በፊት ሰላማዊ በነበሩ አካባቢዎች ሳይቀር የረድኤት ስራቸውን ለማከናወን አደገኛ በመሆኑ ለመንቀሳቀስ እንዳልቻሉ መግለጹን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የፈረንሳይ ቅኝ ግዛት የነበረችው በየብስ በተከበበችው ከዓለም እድገት አላሳዩም ከሚባሉት ሀገሮች አንዷ በሆነችው የማዕከላዊ አፍሪካ ሪፑብሊክ ያለው ሁከትና ትርምስ እጅግ አስከፊ በመሆኑ ብዙ የሀገሪቱ ተወላጆች ከእጅ አይሻል ዶማ ወደሆነችው የኮንጎ ዲሞክራሲያዊ ሪፑብሊክ ለመሰደድ ተገደዋል። ቢያንስ 10,000 የሚሆኑ ሰዎች ከቅርብ ጊዜያት ወዲህ በሰሜን ኮንጎ ወደምትገኘው ኖርድ ኡባንግ ክፍለ ሀገር መሸሻቸውን የተባበሩት መንግስታት ድርጅት የስደተኞች አገልግሎት ባወጣው ዘገባ ጠቅሷል። ካለፈው ግንቦት ወር አንስቶ ወደ ኮንጎ ከተሰደዱት 65,000 የሚሆኑ ሰዎች ጋር መቀላቀላቸውን መግለጫው አውስቷል።
በማዕከላዊ አፍሪካ ሪፑብሊክ በአገር ውስጥ የተፈናቀሉ ሰዎች ብዛት በሚያዝያ ወር ከነበረው 440,000 ወደ 600,000 ከፍ ማለቱን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ መግለጹን፣ በጎረቤት አገሮች ያሉት የማዕከላዊ አፍሪካ ሪፑብሊክ ስደተኞች ብዛት ወደ 500,000 መጠጋቱን ኒውዮርክ ታይምስ ጋዜጣ ላይ የወጣ ጽሑፍ ጠቅሷል። በአንጻራዊ ስታይ በመዲናይቱ ባንጉ ሁኔታዎች የመረጋጋት ገጽታ ያላቸው ቢሆንም በርካታ የታጠቁ ተቀናቃኝ የፖለቲካ አንጃዎች የአገሪቱን 2/3 ክፍልን ይቆጣጠራሉ። የአገሪቱ መንግሥትንም ሆነ ለተባበሩት መንግሥታት ድርጅት የሰላም ጥበቃ ተልእኮ ደንታ የላቸውም። በማዕከላዊ አፍሪካ ሪፐብሊክ ያለው የተባበሩት መንግሥታት ድርጅት የሰላም ጥበቃ ተልእኮ በ12,300 የሚገመቱ መለዮ ለባሾች አሉት። ይህ ኃይል ታዲያ በ5,000,000 የሚገመት ሕዝብ ባላት አገር የሲቪሎችን ደህንነት የመጠበቅ አቅም የለውም። በዛም ላይ የወሲብ ብዝበዛና ሌሎች በደሎችን ይፈጽማሉ የሚል ክስ ሲቀርብባቸው ቆይቷል ይላል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ። የተባበሩት መንግሥታት ድርጅት ሰላም ጠባቂ ኃይሎች በአገሪቱ የተመደቡት ከሁለት ዓመታት በፊት ሲሆን ቢያንስ 44 የሚሆኑ አባሎቻቸው እንደተገደሉባቸው ድረገጹ ጠቁሟል።
ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣ ዘገባ በበኩሉ እድሜያቸውን ሙሉ እንቁላል ሲጥሉ የኖሩት ዶሮዎች በልጅም ውስጥ አይሸጡም። ይሁንና ታርደው ማቀዝቀዣ ውስጥ ከደረቁ በኋላ ወደ አፍሪቃ በተለይም ወደ ኮንጎ ዲሞክራሲያዊ ሪፑብሊክ ይላካሉ ይላል። በታገደ ጸረ ተባይ መድኃኒት የተበከለ የዶሮ ስጋ በሰዎች ጤንነት ላይ ጉዳት እንደሚያደርስ ታውቋል። ወደ አፍሪቃ ከተላኩት ዶሮዎች የተረፉት የዶሮ ስጋ ተዋጽኦዎች በተባይ መከላከያ መድኃኒት የተበከሉ ሊሆን ይችላሉ በሚል ስጋት በልጅም ቤተ ሙከራ ውስጥ እየተመረመሩ መሆናቸውን ዘገባው ጠቅሷል። በመጪው ወር ታርደው ወደ ውጭ ለመላክ የተዘጋጁ እንቁላል የሚጥሉ ዶሮዎች ሲመረመሩ በታገደ ተባይ መከላከያ መድኃኒት መበከላቸውን ለማወቅ መቻሉን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ጆሃን ቫን ቦች የተባሉ የበልጅም ብሔራዊ እንቁላል ነጋዴዎች ማኅበር ዋና ጸሐፊ በመጪዎቹ መስከረምና ጥቅምት ወራት ውስጥ ታርደው ወደ ውጭ ሀገራት ሊላኩ የነበሩ ዶሮዎች የታገደው ተባይ መከላከያ መድኃኒት እንደተገኘባቸው ገልጸዋል። ዋናው ጸሐፊ አያይዘውም እስካሁን ባለው ጊዜ የተበከሉት ዶሮዎች ስጋ ወደ አፍሪቃ የተስፋፋ መሆኑን የሚያሳይ ማስረጃ የለም ማለታቸውን የጋርዲያን ጋዜጣ ድረገጽ ጠቁሟል።
አውሮፓ የሚሸጥ የዶሮ ስጋ ሊበከል የሚችልበት ሁኔታ የጠበበ ነው። ምክንያቱም ለምግብነት ታርዶ የሚሸጡት ዶሮዎች ዕድሜ አጭር በመሆኑ ነርቮችን የሚያጠቃው የቅማል ማጥፊያ መድኃኒት ሰውነትን ሊበክል የሚችልበት ጊዜ አያገኝም። ስለሆነም ዶሮዎቹን ማከም ላያስፈልግ ይችላል ይላል ጋርዲያን ጋዜጣ ድረገጽ ላይ ወጣው ጽሑፍ። ፊፕሮኒል የተባለው የተባይ መከላከያ መድኃኒት የውሾችንና የድመቶችን ቅማሎች ለማጥፋት በሰፊው ይጠቀሙበታል። ይሁንና ዶሮዎችን በመሳሰሉ ለምግብነት በሚውሉ እንስሳት ግን ጥቅም ላይ እንዳይውል በአውሮፓ ህብረት የታገደ መሆኑ ጽሑፉ ገልጿል። ፊፕሮኒል የተባለውን የተባይ መከላከያ መድኃኒት በብዛት መጠቀም በሰዎች ኩላሊት፣ ጉበትና ታይሮይድ ግላንድ ላይ አደጋ ሊያደርስ ይችላል ሲል ዓለም አቀፍ የጤና ድርጅት ማስታወቁን ዘ ጋርዲያን ጋዜጣ ድረገጽ ላይ ወጣው ዘገባ አስገንዝቧል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ አሁን ውይይት በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ዙሪያ። በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ዙሪያ ትኩረት የሚያደርግ ባለፈው ሳምንት የተጀመረው ውይይት ነው። የውይይቱ ተሳታፊዎች ሦስት የተቃዋሚ ድርጅቶችና ጥምረቶች ተወካዮች ናቸው። በቅርቡ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ሕዝባዊ ስብሰባ አንዱ የውይይት መነሻ ነው። አሉላ ከበደው ያወያያቸው። በቀደመው ክፍል ውይይቱ መገባደጃ ካነሳውና እልባት ባደረገበት ጥያቄ ይጀምራል። እንግዶቹ ራሳቸውን የሚያስተዋውቁበት ይቀድማል።
ስሜ ዲማ ነጎ ይባላል። በአሁኑ ጊዜ የኦሮሞ ዲሞክራሲያዊ ግንባር ምክትል ሊቀመንበር ሆኜ እያገለገልኩ ነው። ከዛም በተጨማሪ ባለፈው ዓመት መጨረሻ አካባቢ በአራት ድርጅቶች የተመሰረተው የኢትዮጵያ ሀገራዊ ንቅናቄ የስራ አስፈጻሚ ኮሚቴ ሊቀመንበር ነኝ።
እኔ ብርሃኑ ወልደሰንበት ይባላለው። የምወክለው የደቡብ ምዕራብ ኢትዮጵያ ህዝቦች ህብረት ወይም የቀድሞ ከፋ ክፍለ ሀገርና አስተዳደር አካባቢ ህዝቦችን ነው። በድርጅት ውስጥ ያለኝ ኃላፊነት የቃል አቀባይ ማለት ነው፣ ህዝብ ግንኙነት።
ታዘበው አሰፋ እባላለሁ። የአማራ ዲሞክራሲያዊ ኃይል ንቅናቄ የውጭ ጉዳይ ኮሚቴ ሊቀመንበር ነኝ።
በለውጥ ሂደት ውስጥ የሚመጡ ሁኔታዎችን ከግምት ማስገባት የሚለውን ነጥብ መሰረት እናድርግና አሁን ባነሳችኋቸው ነጥብ ውስጥ የሌሎችንም ጥቅም እንደ ድርጅት ከተነሳችሁለት አቋምና ፍላጎት ጋር ለማጣጣም ፍላጎት መኖሩን ጠቁማችኋል። ይሁንና ጥምረትን አላማችሁ ብታደርጉም ይነስም ይብዛም ዘውግን መሰረት ያደረጉ የፖለቲካ ድርጅቶች ነውና የምትወክሉት እሱም መሰረት አድርጎ ለማየት አቶ ታዘበው ለኢትዮጵያ አንድነት በቀዳሚነት የመቆምን ፍላጎት ጠቅሰዋል። ምናልባትም በስፋት የማይታይ በተለይ ከአንዳንድ አማራ ብሔር አባላትም ነሳ ጥያቄ ይሄ ዘውግን መሰረት ያደረገው አካሄድ ያን የአንድነት ፍላጎት የሚያሳጣ ነው የሚለው የጥርጣሬ ጥያቄ ብዙ ጊዜ ይነሳል። በተለይ ደግሞ እርስዎ የሚወክሉት ድርጅት ያን መሰረት ይዞ ሲነሳ ምን ማለት ነው? እንዴትስ ይታረቃል ሁለቱ?
አመሰግናለሁ። ይሄ ጥያቄ ጥሩ ጥያቄ ነው። አንደኛ እነዚህ የዘውግ የፖለቲካ ድርጅቶች ለምን መጡ የሚለውን መጀመሪያ ማየትና መገንዘብ ያስፈልጋል። በኢትዮጵያ ውስጥ ህብረ ብሔር የፖለቲካ ድርጅቶች ከፍተኛ ሚና ይህንን ትግል ቢያቀናጅ ባለፈው 26-27 ዓመት አንድነት ቢኖራቸው ትብብር ቢኖራቸው እንዳለፈው 97 ምርጫ ቅንጅትና ህብረት እንዳደረጉት ከዛ ምንድን ነበር ስህተታችን፣ ምንድን ነበር ክፍተት፣ ምንድን ነበር አለመግባብ፣ ሰው ከውድቀቱ ተምረው የህብረ ብሔር የሆኑ ድርጅቶች ገነው ጠንክረው ይሄን ትግል ቢመሩት የብሔር ድርጅቶች አይመሰረቱም ነበር። እኛም ወገናችንን ለማዳብ ወርደን አንሄድም ነበር። ግን እነዚህ ህብረ ብሔር የፖለቲካ ድርጅቶች ባለፉት 27 ዓመት ውስጥ መግለጫ ያወጡት አንድ መርከብ ይሞላል። የትብብር መግለጫ፣ የአንድነት መግለጫ፣ የማስጠንቀቂያ መግለጫ፣ የጥሪ መግለጫ። በተግባር ግን ወገናችን በግንባር ቀደምትነት መስዋዕትነት ሲከፍል አንድም ህብረ ብሔር የፖለቲካ ድርጅት ወጥቶ ዳይሬክሽን እንኳን መስጠት አልቻለም። የአንዲት ቀበሌ ገበሬ ማህበርን እንኳን የሙት ከተማን መጥራት አልቻለም፣ እንኳን ለለውጥ ሊያበቃ ይችልና። ስለዚህ እኛ አማራው ለምን በዘር ተደራጀ፣ ለምን ኢትዮጵያዊ የሆነው አካል በዘር ተደራጀ ለሚለው መልሳችን አንደኛ አማራው አሁንም ቢሆን ሀገሩ የወደፊትን የመኖሪያው የወደፊት ህልውናው ኢትዮጵያ ናት። በኢትዮጵያ አንድነትና ሉዓላዊነት አማራው አሁንም አልተደራደረም፣ አይደራደርም። ነገር ግን በተናጠል እየተጠቃ በመሆኑ እንደ ኢትዮጵያዊ እኮ ለዚች ሀገር ከፍተኛ እንደ ማንኛውም ብሔረሰብ ከፍተኛ መስዋዕትነት ከፍሎ እያለ በሌላ ቦታ ሂዶ ጫካ መንጥሮ እንዳይኖር እየተባረረ ገደል ውስጥ እየተወረወረ ባለበት ሁኔታ ላይ የህልውና ጉዳይ ነው። አሁንም ህዝባችን ኢትዮጵያዊ እንዲያውቅልን የምንፈልገው አማራው የፖለቲካ ማኒፌስቶ የለው፣ የሚያደርገው ትግል የህልውና የሞት ሽረት ትግል ነው። አገርን መጀመሪያ ራስን አድኖ ኢትዮጵያን የምታደግ ነው። ስለ ኢትዮጵያ የሚያስብ ኃይል፣ በኢትዮጵያዊነቱ የሚኮራ ኃይል ተበታትኖ ከሚጠቃ ይልቅ ከአንድ ላይ እንዲቆም እንዲደራጅ ለወደፊት በኢትዮጵያ ውስጥ የፖለቲካ፣ የኢኮኖሚ፣ የማህበራዊ አቅም እንዲኖረው ከሌሎች ህብረተሰቦች ጋራ ዜጎች ጋራ ለ27 ዓመት ባደሙና በአጥንቱ ባቆያት ሀገር ባይተዋር ሆኖ ነው የኖረው። ይሄንን ህዝብ አደራጀ ነው አሰባሰብ ነው አንድ ላይ ቆሞ ኢትዮጵያን እንዲታደግ አደረግ ነው እንጂ ከኢትዮጵያ እንዲገነጠል ይሄ የባህር በር አለኝ እንዴ የአባይ ተፋሰስ የኔ ነው እንዴ አላሰብንም አላቀድንም። ስለ ኢትዮጵያ ቀና የሚያስበው ኃይል መደራጀቱ ይጠቅማል። አማራው እኮ ለኢትዮጵያ ዋልታና ማገር ነው። የት ይሄዳልና? የዘር ማኒፌስቶም የለውም። በጋራ ሀገርን ለመታደግ ነው የተደራጀው።
መልካም። ይሄ ምናልባትም ሰፋ ያለ ራሱን የቻለ ውይይት የሚጠይቅ ሀሳብ በመጨረሻ በቀሩን ጥቂት ደቂቃዎች ውስጥ ነው የተነሱት። ዶክተር ዲማ እርሶን ላስቀድም። በዚች ነጠላ ጭብጥ ላይ ዘውግን መሰረት ያደረጉ የፖለቲካ ድርጅቶች ወይም አደረጃጀት ኢህአዴግ ከተለዋለው ከሚለው የብሔረሰቦች የሚል መሰረት ከሚገለጽበት በምን ይለያል?
እንግዲህ እንደዚህ አይነት አደረጃጀት በወያኔ ዘመን የተጀመረ አይደለም። ከዛም ቀደም ብሎ ከኢትዮጵያ ነባራዊ ሁኔታ የመነጨ ይመስለኛል። ነገሩ ግን እኔ የምወክለው የኦሮሞ ዲሞክራሲያዊ ግንባር የኦሮሞ ድርጅት ይሁን እንጂ ኢትዮጵያዊ አገራዊ የሆነ ራዕይ ያለው የፖለቲካ ድርጅት ነው። ለዚህም ነው ከሌሎችም የፖለቲካ ኃይሎች ጋር በጋራ ተባብረን የጋራ የሆነ ትግል ለማካሄድ እና ወደፊትም ደግሞ አማራጭ ለኢትዮጵያ ሕዝቦች ለማቅረብ የፈለግ ነው። ኢትዮጵያ ብዙ ችግሮች ያለባት ሀገር ናት። ይህም መንግስት ይኑር ሌላም መንግስት ይምጣ ራሱን የቻለ ውስብስብ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ተፈጥሯዊ፣ ልማታዊ፣ አካባቢያዊ ችግሮች ብዙ አላት። ይህ ስርዓት ግን እንኳን እነዚህን ውስብስብ የአገሪቱን ችግሮች መፍታት ቀርቶ የዕለት ተዕለት የመንግስት ስራ እንኳን ማከናወን ያልቻለበት ሁኔታ ላይ ነው ያለ ነው። ከመጀመሪያው ጀምሮ ደግሞ የኢትዮጵያን ዘለቄታ ጥቅም የሚጻረሩ እርምጃዎችን ነው እየወሰደ የመጣው እና ይሄንን ማቆም አለብን። ድርጅቶች በፈለጋቸው መንገድ በሚስማማቸው በሚመቻቸው መንገድ ይደራጁ፣ ግን በአንድ አገር እንዳት በጋራ አገር ወደፊት የሚቋቋመው የኢትዮጵያ መንግስት በህዝብ ስልጣን ላይ የተመሰረተ መሆን እንዳለበት፣ በህግ የበላይነት የሚያምን መሆን እንዳለበት፣ የሁሉም የኢትዮጵያ ህዝቦች ማንነት፣ ሃይማኖት፣ ብሔሮች ሁሉ የሚከበርበት፣ በእኩልነት የሚታይበት፣ አድሎ የሌለበት፣ አብሮ ተሰልፎ የተሻለ ስርዓት ማምጣት ይቻላል ብለን ነው የምናምነው።
መልካም። የቀረችን ከአንድ ደቂቃ በታች ናት። አቶ ብርሃኑ ባጭሩ።
እሺ፣ እኛ በዚህ ዘውግ ፖለቲካ ላይ ማናመጣው ይሄ ስርዓት ከመምጣቱ በፊት እንደዚህ አይነት ነገር አልነበረም። እኛ ስጋት የለንም በአንድነት ጉዳይ ላይ። አንድነት የነበረ ያለ ወደፊትም የሚኖር ነው። በመሀል ላይ የዘር ፖለቲካ መጥተው ለያየን እና በአካባቢ የተደራጀንበት ምክንያት የዘር አይደለም፣ የመተዋወቅ ጉዳይ ነው፣ የመተማመን ጉዳይ ነው። ለዚህ ነው ወደ ዘውግ የመጣ ነው። ይህ ከታች ወደ ላይ ለመምጣት ነው እንጂ ኢትዮጵያዊነት በሰው የሚሰጥ አይደለም፣ አንድነት የሚሰጥ አይደለም። ስለዚህ እኛ የተደራጀ ነው ከሌሎች ጋር የምንደራጅ የምንለው ለዚህም ነው። እኛ ተቀስቅሰናል ለብዙ ጊዜ የአማራ ገዢ መደብ ተብሎ በመሰረቱ እኔ በእኔ አካባቢ ትግሬም ኦሮሞም ጉራጌም አማራ ነው የሚባለው የዛ አካባቢ ተወላጅ ያልሆነ የመጣው በስራ በኖሪ አካባቢ ምርጫ በስራ በዝውውር መጥተው የሰፈረው ለነበረው ባለባታዊ ስርዓት ከሌላው ነዋሪ ህዝብ ጋር እየገበረ የኖረ እንጂ እያሰረ እየገደለ እየዘረፈ የኖረ አይደለም። እዚህ ስርዓት ውስጥ ያሉትም የሚያገለግሉ የእኛ ወንድሞች የእኛ የዚህ የትግሉ አካል እንደሆኑ ከነሱ ውስጥም በጣም እየበገኑ ከኛ ጋር ትግል ላይ ያሉ ፈልገነው ሳይሆን ከወደቅንበት ከተበተንበት ለመነሳት ደግሞ በመተዋወቅና በመተማመን ለመምጣትና ሀገር ለመመስረት ነው። አመሰግናለሁ ስለ እድሉ።
መልካም። ውይይቱ ይቀጥላል። የመጨረሻው ተናጋሪ አቶ ብርሃኑ ወልደሰንበት፣ ቀደም ያሉት ዶክተር ዲማ ነገው እንዲሁም ሌላው የውይይት ተሳታፊ አቶ ታዘበው አሰፋ፣ ሁላችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
በጣም እንመለስናለን።
ከመሰናበታችን በፊት ማጠቃለያ ዜና። ከሁሉም አወዛጋቢ ሆነው የከረሙት የፕሬዝደንት ዶናልድ ትራምፕ ዋና የስትራቴጂ ነዳፊያቸውና አማካሪያቸው ከዛሬው ዕለት ጀምረው ከስራቸው መሰናበታቸው ተዘግቧል። ከዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ጽህፈት ቤት በወጣው መግለጫ ዋናው የዋይት ሀውስ ቤተ መንግስት ጽህፈት ቤት ሹም ጃን ኬሊና ስቲቭ ባነን ዛሬ የመጨረሻ ቀናቸው እንደሚሆን ተስማምተውበት ነው የተሸኙት። ስለ አገልግሎታቸው እናመሰግናለን፣ መልካሙን ሁሉ እንመኝላቸዋለን ይላል መግለጫው። ዘ ኒውዮርክ ታይምስ ጋዜጣ እንደዘገበው ባነን እኔው ራሴ ፈልጌ ነው የምለቀው ብለው አጥብቀው ነው የሚናገሩት። በሳምንቱ መጀመሪያ ላይ ይፋ እንዲደረግ ተብሎ ከ11 ቀን በፊት መልቀቂያቸውን ለፕሬዚደንቱ እንዳስገቡና ይሁን እንጂ በቻርለትስቪሉ ሁከት ምክንያት እንደዘገየ ተዘግቧል።
የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት የሚያስተላልፈው ዝግጅት እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታየነን። በእኛ በኩል በዚሁ እንሰናበታለን።
ነገ ቅዳሜ ምሽት 3 ሰዓት ላይ እንገናኛለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።